ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ዝግጅታችን አሁን ጀመረ። የራያ አላማጣ አስተዳደር ትግራይ ክልልን በጦርነት ከስቃሽ ከሰሰ። በሌላ በኩል በመሆኒ ከተማ የተጠለሉ የአላማጣ ተፈናቃዮች ሰልፍ በመውጣት ለመመለስ ጠየቁ የሚሉ ዘገባዎች በአብይ ርዕስና በትንታኔው መጽሔት በተከታታይ ወደ እናንተ ይደርሳሉ። እነዚህን ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችን በምሽቱ አካተናል። ሰኞ ሚያዝያ 7 2016 ዓ.ም እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። አስማማየ ነው ነኝ ምሽቱን እያስተናገድኳችሁ። ከእናንተ ጋር እስከ 4 ሰዓት ድረስ ቆይታ አድርጋለሁ። ለዓለም ዜናዎቹ ስመኝሽ የቆየ እዚህ አብራኛለች። እንዲሁም ደግሞ ከስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስም ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ከዓለም ለተሰባሰቡ ዜናዎች ወደ ስመኝሽ ልምራችሁ።
በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች ውስጥ በመራዊ ከተማ የተካሄደው ግድያ በገለልተኛ አካል እንዲጣራ አምነስቲ ኢንተርናሽናል ጠየቀ፣ ሶማሊያ ኢትዮጵያ በራስ ገዟ አስተዳደር የባህር ኃይል ጦር ሰፈር እንዲኖራት አልፈቅድም አለችና ጣሊያን ከሊባኖስ አይቬሪ ኮስት እና ኢትዮጵያ ሰራተኞችን ልትመለምል ነው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ መንግስት ኃይሎች በአማራ ክልል መራዊ ከተማ ከፋኖ ታጣቂዎች ጋር ያደረጉትን ውጊያ ተከትሎ ጥር 22/2016 ዓ.ም ባልታጠቁ ሰዎች ላይ ፈጽመውታል የተባለው ግድያ በአስቸኳይ በአፍሪካና በዓለም አቀፍ ሰብአዊ መብት ተቋሞች እንዲመረመር ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ አርብ ዕለት ባወጣው ሪፖርት ጥር 21 ከከተማው በሚከበረው ዓመታዊ የቅድስት ማርያም በዓል ዋዜማ የኢትዮጵያ ወታደሮች የአካባቢውን ሰዎች ከየቤታቸው ከየሱቆቻቸውና ከመንገድ ላይ ከሰበሰቡ በኋላ በጥይት ተኩሰው መግደላቸውን ነዋሪዎች እንደገለጹ አመልክቷል። የተቋሙ የምስራቅና የደቡብ አፍሪካ ዳይሬክተር ታይግሪ ጃኩታህ በኢትዮጵያ ጅምላ ግድያ በአስደንጋጭ ሁኔታ እየተለመደ መጥቷል ማለታቸውንም ጨምሮ ጠቅሷል። በመራዊ ከተማ የተፈጸመውን ግድያ ለማጣራት አምነስቲ 4 የሟች ቤተሰቦችንና 5 የሟቾችን አስክሬን ከመንገድ በማንሳት የተባበሩ ሰዎችን ጨምሮ 13 ሰዎች ማነጋገሩንና የቪዲዮና የሳተላይት ምስሎችንም ማጣራቱን አስታውቋል። ነዋሪዎቹ ጥር 20 ቀን 2016 ዓ.ም በተኩስ ድምጽና በከባድ የጦር መሳሪያ ፍንዳታ ከእንቅልፋቸው መንቃታቸውን ለአምነስቲ ገለጹ ሲሆን ከፋኖ ታጣቂዎች ጋር የተካሄደው ውጊያ ከተጠናቀቀና ታጣቂዎቹ ከተማውን ጥለው ከወጡ በኋላ የመንግስት ኃይሎች ቤት ለቤት በመዘዋወር የጅምላ ግድያ መፈጸማቸውን ተናግረዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ኮሚሽንና ሌሎች የሰብአዊ መብት ተቋማት ግድያዎቹን ለማጣራት አስቸኳይ እርምጃ እንዲወስዱ የጠየቀው አምነስቲ ኢንተርናሽናል በአማራ ክልል እየደረሰ ያለው የመብት ጥሰት እየቀጠለ በመሆኑና በሀገር አቀፍ ደረጃ ፍትህን ለማስፈን ቁርጠኝነት ባለመኖሩ ስራው የተቋረጠውና በተባበሩት መንግስታት ድርጅት ስር በኢትዮጵያ የሚፈጸሙ የመብት ጥሰቶችን እንዲመረምር ተቋቁሞ የነበረው ቡድን ዳግም ስራውን እንዲቀጥል ጠይቋል። ዛሬ ሰኞ እዚህ ዩናይትድ ስቴትስ ውስጥ በተካሄደው የ2024 የቦስተን ማራቶን ኢትዮጵያዊው ሲሳይ ለማ አሸናፊ ሆኗል። በሩጫው ውድድር መጀመሪያ ላይ መድረኩን በብቸኝነት የተቆጣጠረው ሲሳይ 2 ሰዓት ከ6 ደቂቃ ከ17 ሰከንድ በመግባት በአንደኝነት ሲያጠናቅቅ፣ ሌላው ኢትዮጵያዊ መሐመድ ኢሳ ሲሳይን ተከትሎ በሁለተኛ ደረጃ አጠናቋል። ኬንያዊው ሻምፒዮን ኢቫንስ ቼቤት ከአሸናፊው ሰዓት በ1 ደቂቃ ከ5 ሰከንድ ርቆ በ3ኛነት አጠናቋል። በሌላ በኩል በሴቶች በተካሄደው ውድድር ኬንያዊቷ ሄለን ኦብሪ አሸናፊ ሆናለች። ኦብሪ የቦስተኑ ውድድር በ2 ሰዓት ከ22 ደቂቃ ከ37 ሰከንድ በማጠናቀቅ በተከታታይ ለሁለተኛ ጊዜ አሸናፊ ነው የሆነችው። አድማጮች እንዲሁም ተመልካቾቻችን የዚህን የቦስተን ማራቶን ዝርዝር የያዘውን ዘገባችን በሳምንታዊው የስፖርት መሰናዷችን የሚቀርብ ይሆናል። ኢትዮጵያ ከሶማሊያ በተገነጠለችው ሶማሊላንድ የባህር ኃይል ጦር ሰፈር ለመገንባት ያሰበችው ቅድ ሶማሊያ መቼም እንደማትቀበለውና የሁለትዮሽ ውይይት ማድረግ የሚቻለው ለኢትዮጵያ የንግድ ወደብ አገልግሎት ለመስጠት እንደምታስብም አንድ የሶማሊያ ከፍተኛ ባለስልጣን አርብ ዕለት አስታወቁ። የባህር በር የሌላት ኢትዮጵያ በጥር ወር እውቅና የሌላት የሶማሊላንድ ራስ ገዛ አስተዳደር እውቅና ለመስጠትና በምትኩ 20 ኪሎ ሜትር የሚሆን የባህር ዳርቻ በሊዝ ለመከራየት የተፈራረመችው ስምምነት ዲፕሎማሲያዊ ውዝግብ አስነስቷል። ሶማሊላንድ እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን ችላ የምትተዳደር ቢሆንም ግዛቱን የራሷ አካል አድርጋ የምትቆጥረው ሶማሊያ ግን ስምምነቱ ህገወጥ ነው ስትል አልተቀበለችውም። ይህን አለመግባባት ለማርገብ ኬንያ ከጅቡቲና ከምስራቅ አፍሪካ በየነ መንግስታት ድርጅት ወይም ኢጋድ ጋር በመመካከር በቀጠናው ወደብ የሌላቸው መንግስታት ወደቦችን በንግድ ውሎች ማግኘት የሚችሉበትን መንገድ ለመወሰን የባህር ላይ ስምምነት ሐሳብ ማቅረቧን አንድ የኬንያ ከፍተኛ ባለስልጣን ሐሙስ ዕለት አስታውቀው ነበር። የሶማሊያ የውጭ ጉዳይ ሚኒስትር ዴታ አሊ ኦማር ለሮይተርስ በሰጡት ቃል ግን በወደብ ተጠቃሚነት ዙሪያ የሁለትዮሽ ውይይት ከመደረጉ በፊት ኢትዮጵያ ከሶማሊላንድ የገባችውን ስምምነት ማፍረስ አለባት ብለዋል። ሶማሊያ የባህር ኃይል ጦር ሰፈር እንዲመሰረት መቼም አትስማማም ያሉት ኦማር በዓለም አቀፍ ሕግ መሰረት ግን ሶማሊያ ለንግድ አገልግሎት ዝግጁ ናት ብለዋል። ሚኒስትር ዴታው አክለው ሉዓላዊነታችንን፣ የፖለቲካ ነጻነታችንንና አንድነታችንን በመጠበቅ የሀገሪቱን ፍላጎት እስከተሟላ ድረስ ሶማሊያ በሀሳቡ ላይ ለመወያየት ፈቃደኛ መሆኗንም ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ በጉዳዩ ላይ ተጠይቀው አስተያየት ከመስጠት ተቆጥበዋል። ጣሊያን ከሊባኖስ፣ አይቮሪ ኮስት እና ኢትዮጵያ 300 ሰዎችን በሰራተኝነት ልትቀበል መሆኑን አስታውቃለች። ሳንት ኤጂዲዮ ማህበረሰብ በተሰኘ የካቶሊክ በጎ አድራጎትና የመብት ተሟጋች ተቋም የሚመራ የሙከራ ፕሮጀክት ስር የሚመለመሉ ሰራተኞች በስደተኝነት እንደማይመዘገቡም ተገልጿል። የሳንት ኤጂዲዮ ፕሮጀክቱን ለመመርመር የስራ ኮሪደር የተሰኘ ስምምነት አርብ ዕለት ከጣሊያን የሀገር ውስጥ ሚኒስቴር ጋር የተፈራረመ ሲሆን ስምምነቱ የጠቅላይ ሚኒስትሩ ጆርጂያ ሜሎኒ ቀኝ ዘመን መንግስት በህገወጥ ስደት ላይ የሚከተለውን ጥብቅ መንገድ ለማመጣጠን አንዳንድ ህጋዊ መንገዶችን ለመዘርጋት የገባውን ቃል የተከተለ ነው። ጣሊያን በዓለም ላይ በእድሜያቸው የገፉ ሰዎች በብዛት የሚገኙባትና በጣም በፍጥነት እየቀነሰ ያለ የህዝብ ብዛት ያላት ሀገር ናት። በዚህም ምክንያት እንደ ፋብሪካ ስራ፣ እንግዳ ተቀባይነትና የቤት ውስጥ እንክብካቤ ለመሳሰሉ ዝቅተኛ ክፍያ የሚከፈልባቸው የጉልበት ስራዎች ከፍተኛ የሰራተኛ እጥረት አለባት። የንግድ ተቋማትም ከአውሮፓ ህብረት ውጪ ካሉ ድሃ ሀገራት በአንጻራዊ ርካሽ የሰው ኃይል ለመመልመል ሙከራ ሲያደርጉ ቆይተዋል። የሳንቴ ጂዲዮ ሰራተኞች ስደተኞችን ከትውልድ ሀገራቸው በመመልመል የሚቀጥሯቸው ሲሆን ወደ ጣሊያን ከመሄዳቸው በፊት ጣሊያንኛ ቋንቋና ለሚቀጠሩበት ስራ የሚሆን የሙያ ስልጠና እንደሚሰጣቸው የበጎ አድራጎት ድርጅቱ ገልጿል። ጣሊያን ባለፈው ዓመት ከሰሜን አፍሪካ በባህር የመጡ ወደ 158,000 የሚጠጉ ህገወጥ ስደተኞችን የመዘገበች ሲሆን በዚህ ዓመት ብቻ ከ16,000 በላይ መመዝገባቸውን የሀገር ውስጥ ጉዳይ ሚኒስቴር መረጃ ያሳያል። የሜሎኒ አስተዳደር እንደ አውሮፓውያን አቆጣጠር ከ2023 እስከ 2025 የአውሮፓ ህብረት ዜግነት የሌላቸው ሰዎች የሚሰጠውን የስራ ቪዛ ቁጥር ወደ 452,000 አሳድጓል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ኢራን በእስራኤል ላይ ያካሄደችውን የድሮንና የሚሳይል ጥቃት ተከትሎ በእስራኤልና በኢራን መካከል ያለው ሁኔታ እንዳይባባስ መንግስታቸው የቻለውን ሁሉ እንደሚያደርግ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሰኞ ዕለት አስታውቀዋል። ማክሮን ቢኤፍኤም ቲቪ እና አርኤምሲ በተሰኙት የፈረንሳይ መገናኛ ብዙሃኖች ጋር ባደረጉት ንግግር እስራኤል ግጭቱን ከማባባስ ይልቅ ኢራንን የማግለል አቅጣጫ እንድትከተል ጠይቀዋል። የጀርመኑ ቻንስለር ኦላፍ ሾልስ በበኩላቸው ሰኞ ዕለት ባስተላለፉት ተመሳሳይ መልእክት ኢራን በእስራኤል ላይ ተጨማሪ ጥቃት እንዳትሰነዝር አስጠንቅቀው እስራኤልም ሁኔታውን በማርገብ ረገድ የራሷን ሚና እንድትጫወት ጥሪ አቅርበዋል። የእስራኤል ባለስልጣናት የትምህርት እንቅስቃሴዎች ሰኞ መቀጠላቸውንና በትላልቅ ስብሰባዎች ላይ ተጥሎ የነበረው ገደብም በአብዛኛው እንደሚነሳ አስታውቀዋል። የኢራንም በኢራንም እስራኤል ላይ በተደረገው ጥቃት ምክንያት ስራቸውን አቋርጠው የነበሩ የሀገሪቱ አየር ማረፊያዎች ወደ መደበኛ እንቅስቃሴያቸው መመለሳቸውን የመንግስት ሚዲያዎች ገልጸዋል። ኢራን ጥቃቱን ያካሄደችው እስራኤል መጋቢት 23 ቀን ደማስቆ በሚገኘው የኢራን ቆንጽላ ጽፈት ቤት ላይ ላደረሰችው ጥቃት ምላሽ ለመስጠት መሆኑን አስታውቃለች። እስራኤል በበኩሏ በርካታ የኢራን ጦር ኮማንደሮችን የገደለውን ጥቃት ማድረሷን አረጋግጣ ወይም አስተባብላ መግለጫ ባትሰጥም ኢራን ከኢራን ምድር የሚነሳ ማንኛውንም ያጸፋ እርምጃ እንዳትወስድ አስጠንቅቃ ነበር። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለኢራን ጥቃት ምላሽ ለመስጠት በሚቻልበት ሁኔታ ላይ ለመወያየት የጦር ካቢኔያቸውን ሰብስበው ያነጋገሩ ሲሆን የካቢኔያቸው አባል ቤኒ ጋንትስ ከእስራኤል ለጥቃቱ ምላሽ እንደምትሰጥ ተናግረዋል። ጉዳዩ እንደተጠናቀቀ ሊቆጠር ይገባል ያሉት በተባበሩት መንግስታት ድርጅት የኢራን ልዩ መልእክተኛ በበኩላቸው እስራኤል ለጥቃቱ የበቀል እርምጃ እንዳትወስድ አሳስበው እስራኤል እርምጃ ከወሰደች ግን የኢራን ምላሽ ከዚህም የከፋ ሊሆን እንደሚችል ተናግረዋል። በመጨረሻም የኤሌክትሪክ መኪናዎችን በማምረት የሚታወቀው የአሜሪካው ተስላ ኩባንያ በዓለም ዙሪያ የሚገኙ ከ10% በላይ ሰራተኞችን ሊያሰናብት መሆኑን ድርጅቱ ለሰራተኞቹ ባሰራጨው የውስጥ ደብዳቤ አስታውቋል። ሮይተርስ ሰኞ ዕለት በተመለከተው ደብዳቤ ድርጅቱ በሽያጭ መውደቅና በኤሌክትሪክ መኪናዎች የዋጋ ንረት ምክንያት ችግር ውስጥ መግባቱን አመልክቷል። ከፍተኛ ዋጋ ያላቸውን መኪናዎች በብዛት በመሸጥ በዓለም ትልቁ የመኪና አምራች የሆነው ተስላ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2023 መጨረሻ በዓለም ዙሪያ ከ140,000 በላይ ሰራተኞች እንደነበሩት የድርጅቱ ዓመታዊ ሪፖርት ያሳያል። አሁን በሚወስደው እርምጃ የትኞቹ ሰራተኞች እንደሚነኩ በደብዳቤው ግልጽ አላደረገም። በካሊፎርኒያና ቴክሳስ ውስጥ ያሉ አንዳንድ ሰራተኞች ከስራ መሰናበታቸውን የሚያሳይ ደብዳቤ እንደደረሳቸው ግን ጉዳዩን በቅርበት የሚያውቁና ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለሮይተርስ ተናግረዋል። ድርጅቱን ለቀጣይ እድገት በመናዘጋጅበት ምዕራፍ ወጪ ለመቀነስ የሚረዳንን ሁሉንም የኩባንያዎች ገጽታዎች መመልከትና ምርታማነትን መጨመር አስፈላጊ ነው ሲሉ የተስላ ባለቤትና ዋና ስራ አስፈጻሚ ኤሎን መስክ ለሰራተኞቹ በተሰራጨው ደብዳቤ ላይ አስፍረዋል። ደብዳቤው አክሎ ይህን ለማድረግ በምናደርገው ጥረት ድርጅቱ ላይ ጥልቅ ግምገማ አካሂደን በዓለም ዙሪያ ከሚገኙ ሰራተኞቻችን 10% ማሰናበት ከባድ ውሳኔ ላይ ደርሰናል ብሏል። በጉዳዩ ላይ ተስላ ምላሽ እንዲሰጥ የተደረገው ጥረት አለመሳካቱን ሮይተርስ በዘገባው አመልክቷል። አድማጮችና ተመልካቾች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪው ፕሮግራም ወደ አስማማው ልመልሳችሁ።
አድማጮቻችንና ተመልካቾቻችን ቀደም ሲል የዓለም የሰባሰቡ ዋና ዋና ዜናዎች ነበሩ። እናንተ የደረሱት ስመኝሽ የቆየ ለዜናዎቹ አመሰግናለሁ። የሰኞ ሚያዝያ 7 2016 ዓ.ም የምሽቱ ዝግጅታችን አሁንም እንደቀጠለ ይገኛል። አስማማየ ነው እያስተናገድኳችሁ ከእናንተ ጋር ቆይታ እያደረኩ ያለሁት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ በምስልና ድምጽ ቅንብር ሲያሸናፊና ግርማ ደገፋ፣ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብረውናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በቀጥታ በማህበራዊ ትስስር ገጻችን እና በዌብሳይታችን መከታተል ትችላላችሁ። ለማስታወስ ያክል በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ታገኙናላችሁ። እንድትከታተሉን በድጋሚ ጋብዛለሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በራያ አላማጣ ወረዳ የተለያዩ ቦታዎች ውጊያ ከፍተዋል ያላቸው የትግራይ ክልል ታጣቂዎች አብዛኛውን የወረዳውን አካባቢዎች በኃይል ተቆጣጥረዋል ሲል የወረዳ አስተዳደሩ ከሰሰ። የአላማጣ ከተማ ከንቲባ አቶ ኃይሉ አበራ ከሚያዝያ 3 ቀን 2016 ዓ.ም እስከ ዛሬ ባሉት ቀናት ውስጥ ከትግራይ ክልል ተነስተዋል ያሏቸው የታጠቁ ኃይሎች በሰነዘሩት ወታደራዊ ጥቃት ያልታጠቁ ሰዎች ላይ የሞትና የአካል ጉዳት መድረሱን ገልጸዋል። የደቡብ ትግራይ ዞን ዋና አስተዳዳሪ ሀብቱ ኪሮስ በበኩላቸው የተጋነነ ግጭት እንደሌለ ጠቅሰው ይህም ቢሆን ከራያ አላማጣ ወረዳ ትንኮሳ በመቀስቀሱ የተፈጠረ ነው ብለዋል። ማምሻውን ለአሜሪካ ድምፅ አስተያየት የሰጡ የአላማጣና የኮረም ነዋሪዎች ግን በጸጥታ ስጋት ምክንያት ከተሞቹን ለቀው የወጡ ሰዎች ስለመኖራቸው አመልክተዋል። መስፍን አራጌ ተጨማሪ አለው።
የፌደራል መንግስቱ አከራካሪ ሲል ከመጣራቸው መካከል በሆነው በራያላማጣ ወረዳ ወታደራዊ ትንኮሳ ተፈጽሞ በርካታው የወረዳ ቀበሌዎች በትግራይ ክልል ኃይሎች ቁጥጥር ስር መግባታቸውንና ያልታጠቁ ሰዎች ላይ የሞትና የአካል ጉዳት መድረሱን ያላማጣ ከተማ ግዜ አስተዳደር ከንቲባና የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ለአሜሪካ ድምጽ ተናግረዋል።
አዲስ ብርሃን የሚባለው ቀበሌ ሙሉ በሙሉ ሞት ተይዟል። ታው ቀበሌ የሚባለው ቀልቃላና ጨማሮን ይዟል። ሆሲም አዳጋ ቲቪሎች ትናንትና ሰው ገለዋል። ከአራት ቀን በፊት ምንም መሳሪያ ያልያዘ ነው እሱንም ገለውታል። የቆሰሉም ሆስፒታል ላይ ያሉ ጠቅላላ ሶስት ናቸው የቆሰሉት። አንዱ ሪፈር ተብሎ አዲስ አበባ ነው ያሉ። አራት ሰዎች የሚሊሻ ቤተሰብ ናቸው ተብሎ ታፍነው ተወስደው ራሱ መከላከያ አስመልሷቸዋል። እንስሳት ተወስደዋል። እህል ተዘርፏል።
ዛሬ ሰኞ ረፋድ ላይ ቃለ መጠይቅ ካደረግንላቸው በኋላ ቀትር ላይ ያገኘናቸው የከተማዋ ከንቲባ የህወሓት ታጣቂዎች ሲሉ የጠሯቸው ኃይሎች ዛሬ ከቀኑ 5 ሰዓት ጀምሮ ተጨማሪ አካባቢዎችን እንደተቆጣጠሩ ገልጸዋል። ይህ ሁሉ ሲሆን የፌዴራሉ መንግስት ያደረገው ነገር የለም ሲሉም ቅሬታቸውን አሰምተዋል።
ገርጀሌ የምትባል ሌላ ተጨማሪ ከተማ ነች። እሷንም ይዘዋል። በከባድ መሳሪያም ይሄ በሞርተርም ምንም እየተኮሱ ነው። በቃ ሙሉ በሙሉ አሁን ገጠሩን በዛ በኩል ተቆጣጥረውታል። የራያ ህዝብ ተገፍቷል። የፌዴራል መንግስት ትኩረት አላገኘው። አሁን በሳለ ከዚህ በላይ የምንሸፋፍነው ነገር የለም። ወረራ እየተፈጸመብን እንደሆነ ተደጋጋሚ ሪፖርት አድርገናል። መግለጫዎቻችን ሁሉ በመረጃ አስደግፈን እየሰጠን ፌዴራል መንግስቱ ችላ ብሎናል።
የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው በአካባቢዎቹ የተጋነነ ግጭት እንደሌለ ተናግረዋል። ያለው ግጭትም ቢሆን መነሻው ከራያ አላማጣ አካባቢ ትንኮሳ በመቀስቀሱ ነው ብለዋል።
ከአላማጣ የተሰበሰበ ታጣቂ ኃይል ትጥቁን ይዞ ራያ አዘቦ በሚባል ወረዳ ቤሩ ቃሌና የሚባል የእኛ ሚሊሾች እና ፖሊሶች የነበሩበት አካባቢ ከፍተኛ የሆነ ተኩስ ያው ፈጠሩ። ግጭቱ ተፈጠረ። ግጭቱ ከትናንትና 5 ሰዓት ወይ 6 ሰዓት አካባቢ መጠነኛ የሚባል ግጭት ተከስቶ ነበር። ከዛ በኋላ ያው ተሰብስቦ ዲሽቃም ጭምር ያለበት ኃይል መጥቶ ግጭቱ ትንሽ ከፍ ብሎ ነበረ ማለት ነው። ዛሬም በተመሳሳይ የተወሰነ ግጭት ነበረ። በእርግጥ በአሁኑ ሰዓት ብዙም ግጭት የለም።
በግጭቱ በተፈጠረው የጸጥታ ችግር ከአላማጣና በአጎራባች ከሚገኘው ኮረም ከተሞች ለቀው የወጡ ሰዎች ስለመኖራቸው ግን ማምሻውን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ የአካል ጉዳተኛ ዳግም ለመፈናቀል በመገደዳቸው ሀዘን እንደተሰማቸው ገልጸዋል።
የወጣን በእግር መኪና እንኳን የሚነግረን እንኳን ኢንፎርሜሽን የሚነግረን እንኳን የለም። የሚገርም አሁን እነሱ ደርሰዋል። ያው እዚህ አርሴማ አካባቢ ሜት የምትባላለች ድልድይ አካባቢ
ስንት ኪሎ ሜትር ይሆናል ካላማት?
አረ ምንም ኪሎ ሜትር የለውም። ኦልሬዲ 1-2 ቀሪ ረዘም አይደለም። ሰው ይወጣል ወደ ቆቦ መኖ ወደ አየር ማረፊያ በእግር ቃል ጉዳተኛውን እንኳን አልቻለም። ይውል ይህንን ተቆቃ የሚሰማ መንግስት ጠፋ። ያሳዝናል። በጣም እየሆነ ያለ ነው። ያሳዝናል። ቢያንስ እንኳን መኪና ህዝቡን እንኳን የሚታደግ መንግስት አለመኖሩ ያሳዝናል።
በኮረማ አካባቢ ተመሳሳይ ስጋት የገባቸው የከተማ ነዋሪዎች ከተማዋን ለቀው እየወጡ ስለመሆናቸው አንድ አስተያየት ሰጪ ጠቁመዋል።
ከኮረም ከተማ ኦልሬዲ በእግር እየተጓዝን ያለ ነው። ጋርጃል የሚባል ቦታ ነበር የእኛ። ሁሉንም ተቆጣጥረው ጉዟቸውን ወደ አላማጣ እያደረጉ ነው። አመራሩና የማንነት ጥያቄ የነበረው በሙሉ ወጥቶ ሂዷል።
የደቡብ ትግራይ ዞን አስተዳዳሪ ሀፍቱ ኪሮስ ከአላማጣና ከኮረም ከተሞች እየወጡ ነዋሪዎች ስለመኖራቸው የሚያውቁት እንደሌለ ገልጸው ይህ ከሆነ ህዝቡ ሊረጋጋ ይገባዋል ብለዋል።
ወደዛም የምንሄድም ከሆነ ፕሪቶሪያ ስምምነት ብቻ አድርገን ነው የምንሄደው። ከእንደዚህ በፊቱ የተለየ እንቅስቃሴ ተደርጎ የምንሄድበት አንዳችም ተልእኮም የለም። አንዳችም እንቅስቃሴም አናደርግም። ስለዚህ ማህበረሰቡ ተረጋግቶ መደበኛ ስራው መስራት ነው ያለበት።
ይሁን እንጂ ሁለቱም አካላት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት በማንሳት ስምምነቱ እንዳይተገበር እንቅፋት ፈጥሯል በመባባል እርስ በርስ ይካሰሳሉ። አቶ ሀፍቱ የሰላም ስምምነቱ ህገወጥ አስተዳደርን እስከ ማፍረስ የሚደርስ ስምምነት አለው ይላሉ።
የፕሪቶሪያ ስምምነት ተከትሎ ከአለፈው 1 ወር በፊት በአዲስ አበባ በአፍሪካ ህብረት ሰብሳቢነት የተካሄደ ፓነል እንደነበረ ይታወቃል። በዚያን ጊዜ የተወሰኑ ውሳኔዎች አንደኛው በእነዚህ አካባቢዎች ያሉ ህገወጥ አስተዳደር እንዲፈርስ፣ ሁለተኛ ፌዴራል የመከላከያ ሰራዊት ውጭ ማንኛውም ታጣቂ ትጥቁን እንዲፈታና ሌላ ታጣቂ በዛ አካባቢ እንዳይኖርና ትጥቁን እንዲያራግፍ ስምምነት ላይ ተደርሶ እንቅስቃሴ ተጀምሮ ነበር።
ከንቲባ ኃይሉ በበኩላቸው ጊዜ አስተዳደሩ ህዝባዊ ቅቡልነት እንዳለው ጠቅሰው በአንጻሩ የትግራይ ክልል ጊዜ አስተዳደር የፕሪቶሪያውን የሰላም ስምምነት በተዛባ መልኩ ተርጉሞታል ሲሉ ምላሽ ይሰጣሉ።
የፕሪቶሪያው ስምምነት ይፈጸም ከተባለ እኛም ይፈጸም እያልን ነው። ተፈናቃይም ይግባ እያልን ነው። ተፈናቃይ ተብሎ ግን ሰራዊት እንዲገባ አንፈቅድም። ተፈናቃይ ከሆነ ቤት ይኖረዋል፣ አድራሻ ይኖረዋል፣ ቀበሌ፣ ቀጠና፣ ጎረቤት ምናምን ይኖረዋል። በዝርዝር ይቅረብና ይግቡ ብለናል። ይሄ ራያ የማንነት ጥያቄ በምንድን ነው የሚፈተው ለተባለው ህዝበ ውሳኔ ነው ተብሏል። በህዝበ ውሳኔ አላምንም፣ አልቀበልም። ህዝብ በራሱ ጉዳይ ሊወስን አይገባም እያለ ያለ ነው የቲፒኤልኤፍ መንግስት።
የአማራ ክልል መንግስት እስካሁን በጉዳዩ ላይ የሰጠው መረጃ የለም። የክልሉን መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን እንዲሁም የፌዴራሉ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ጥረት ብናደርግም የሁለቱም ስልካቸው አልሰራልንም። ይሁን እንጂ ሚኒስትሩ ዶክተር ለገሰ በቅርቡ በሰጡት ጋዜጣዊ መግለጫ ከትግራይ ክልል በኩል በአማራ አዋሳኝ አካባቢዎች የሚታየው አዝማሚያ ተገቢነት የሌለው ብቻ ሳይሆን የፕሪቶሪያውን ስምምነት የሚጥስ ነው፣ ወሰንን በኃይል አስከብራለሁ የሚለው አካሄድ ካለፈው ስህተት አለመማርን ያመለክታል ሲሉ ማሳሰባቸው አይዘነጋም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል ወደ እናንተ የደረሰው የምሽቱ አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችንም መግቢያ ላይ ያስተዋወቅኳችሁን ጉዳይ ይመለከታል። ከአላማጣና አካባቢዋ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ እና የፕሪቶሪያው የሰላም ስምምነት እንዲተገበር የሚጠይቅ ሰልፍ በመወኒ ከተማ አካሄዱም። ሰልፉን ተከትሎ የትግራይና የአማራ ክልሎች በሚዋሰኑባቸውና አወዛጋቢ በሚባሉ አካባቢዎች ከአማራ ክልል በኩል ታጣቂዎች ተኩስ መክፈታቸውን የሰልፉ አስተባባሪዎች ከሰዋል። የአላማጣ ከተማ ጊዜያዊ አስተዳዳሪ አቶ ኃይሉ አበራ አብዛኛው ተፈናቃይ ተመልሷል፣ ለመመለስ የሚፈልግና የቀረ ተፈናቃይ ካለም መመለስ ይችላል ሲሉ ምላሽ ሰጥተዋል። አያይዘውም ተኩስ የከፈቱት የትግራይ ታጣቂዎች ናቸው ሲሉ የሰልፉን አስተባባሪዎች ክስ ያስተባበሉት አቶ ኃይሉ አዲስ አካባቢዎችን መቆጣጠራቸውን ተናግረዋል። ሙልጌታ አጽፋ።
ባለፈው ሳምንት ቅዳሜ ሚያዝያ 5 ቀን 2016 ዓ.ም ከደቡብ ትግራይ ዞን መሆኒ ከተማ ተነስተው እስከ ኩኩፍቶ መንደር ድረስ ከ20 ኪሎ ሜትር በላይ በእግርና በተሽከርካሪ ሰልፍ ካደረጉ ተፈናቃዮች አንዷ የሆኑት መምህርት አማረች ብርሃነ ካላማጣ ከተማ ተፈናቅለው በመሆኒ ከተማ ለአንድ ዓመት ከ7 ወራት እንደቆዩ ለአሜሪካ ድምፅ ተናግረዋል።
በጦርነት ምክንያት ከቀያችን ከተፈናቀልን አንድ ዓመት ከ7 ወር ሆኖናል። አላማጣ የተወለድኩበት የእናቴ ሀገር ነው። መሬቴም እዛው ነው። እዚህ በቂ አገልግሎት የለም። ልጆቻችንም እየተማሩ አይደለም። አሁን ጥያቄያችን የፕሪቶሪያው የሰላም ስምምነት ይተገበር፣ ከጦርነቱ በፊት የነበረው የትግራይ ክልል አስተዳደር ወሰን ይመለስ። አሁን ተመለሱ እየተባልን ነው። የኛ አስተዳደርና ጸጥታ ሳይኖር እንዴት ነው የምንመለሰው? ለደህንነታችንም ዋስትና የለንም።
ወይዘሮ ሸፈና በርሀ የተባሉ ተፈናቃይም በማንነታቸው ምክንያት መፈናቀላቸው አውስተዋል። ወደ ቀያቸው ለመመለስ የደህንነት ስጋት እንዳለባቸው የገለጹት ወይዘሮ ሸፈና የትግራይ ክልል የጸጥታ ኃይልና አስተዳደር ወደ አካባቢው አብሮን ሊገባ ያስፈልጋል ሲሉ ያመለክታሉ።
ዓድና ጸላ ወርጎን ንብረት የብልናይ
ባላማጣ 5 ቤቶች ነበሩን። ሁሉም በጠላት ተወስደዋል። ተፈናቅለን ለወራት በትምህርት ቤት ግቢ ውስጥ ወድቀን ነው ያለ ነው። በአንድ ክፍል ውስጥ 50 እና 60 ሰው ነን። በሕክምናና በእርዳታ እጦት በስቃይ እየኖርን ነው። ቶሎ ለመመለስ እንፈልጋለን።
በሺዎች የሚቆጠሩ ተፈናቃዮች የተሳተፉበት የዚሁ ሰልፍ አስተባባሪ አቶ ዝናቡ ደስታ በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮቹ እንዲመለሱና የትግራይ ክልል የአስተዳደር ወሰንም ከጦርነቱ በፊት ወደ ነበረበት እንዲመለስ ለመጠየቅ መካሄዱን አስረድተዋል።
ተፈናቃይ የሚባል ገብቷል። በጣም ጥቂት ቁጥር ያለው ብቻ ነው የቀረው የሚለው ከሀቅ የራቅና መሬት የሌለ መሆኑን ለዓለም ማህበረሰብ እንዲያውቅና ይህንን መሀል አድርጎ በእነዚህ አካሎች ላይ ተጽዕኖ እንዲያደርግና ተጽዕኖ እንዲፈጠር ታስቦ የተደረገ ነው። የቀሩትን ጥቂቶቹ ወንጀለኞች ናቸው ያለው እኛ ራያ አማራ ሆኖ አያውቅም። በአንድ ትግራይ ነው። ወራሪ ኃይል በወረራቸው አካባቢ ላይ ህጋዊ ያልሆኑ የአስተዳደር መዋቅር ዘርግቷል እንዲፈርስ፣ እሱን ተከትሎ የገባው የታጣቂ ኃይል ትጥቁን እንዲፈታ።
አቶ ዝናቡ አያይዞም ሰልፉ በተካሄደበት ዕለት የአማራ ክልል ታጣቂዎች በአካባቢው ሚሊሻና ፖሊስ ላይ ተኩስ በመክፈት ግጭት ለመቀስቀስ ሞክረዋል ሲሉ ከሰዋል። እኛ ግን ትዕግስት አድርገን አልፈናል ያሉት አቶ ዝናቡ አሁንም ፍላጎታቸው ጥያቄያቸውን በሰላማዊ መንገድ ምላሽ እንዲሰጠው መሆኑን አመልክተዋል። የራያ አላማጣ ጊዜያዊ አስተዳደር ከንቲባና የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ የሚበዙት ተፈናቃዮች ወደ ቀያቸው እንዲመለሱ መደረጉን ገልጸው የቀሩትም እንዲመለሱ ዝግጁ ነን ሲሉ ጥሪ አቅርበዋል።
የቀሩት ተፈናቃዮች እንደገና ወደ ቤታቸው እንዲገቡ ጥሪ አድርገናል። ከአንድም በጣም ብዙ ጊዜ በሚዲያም በተለያየ መንገድ ሽማግሌዎች አደራጅተን ሁሉ ልከናል። ስለዚህ በእኛ በኩል የቀረ ተፈናቃይ እዚህ ግባ የሚባል አይደለም። ለምንም ቅድመ ሁኔታ እንዲገቡ ሁኔታዎችን አመቻችተናል። ነገር ግን ተፈናቃዮች ወደ ቤታቸው እንዲመለሱ አይፈልግም። ህወሓት እንደ መያዣ የፖለቲካ መሳሪያ አድርጎ ነው የሚጠቀም። ተፈናቃይ ገባ ማለት ሊያነሳ የሚችለው ጥያቄ አይኖርም ማለት ነው።
ተመላሽ ተፈናቃዮች ጨምሮ ነዋሪው ማህበረሰብ የፈለገውን አስተዳደር መምረጥ እንደሚችል አቶ ኃይሉ ገልጸው ፍላጎታቸው ችግሮች በሰላማዊ መንገድ ብቻ እንዲፈቱ ነው ብለዋል። የቀዳሚው የመኾኒ ሰልፍ በተካሄደበት ጊዜ ተኩስ በመክፈት ለማደናቀፍ ሙከራ ስለመደረጉ በሰልፉ አስተባባሪዎች ስለቀረበው ክስ የተጠየቁት አቶ ኃይሉ የተኮሱት የትግራይ ክልል ታጣቂዎች እንደሆኑ ገልጸው አስተባብለዋል። እንዲሁም ታጣቂዎቹ ካሁን በፊት ከነበሩበት አካባቢ ተጨማሪ ቦታዎች እንደያዙም አክለው ተናግረዋል።
አዲስ ብራን ቀበሌ ላይ ሙሉ ቀበሌውን ይዘውታል። ጨጓራ ኮስም አዳጋ የሚባል እንትን ተደርጎ ሰዎች ቆስለዋል። ሰላማዊ ሰዎች ታው ቀበሌ ላይ ቀልቃላ ጨማሮ የሚባሉ ቦታዎች ተይዘዋል። አዲስ ቦታ ነው የተያዘው። ይሄን ማረጋገጥ ይቻላል። እኛ አሁን ችግሩን በሰላማዊ መንገድ እንፍታው። የህዝብ ጦርነት ሰልችቶታል። እኛም ጦርነቱን አንፈል። ከጦርነት የምናገኘው ነገር የለም።
በግጭት ምክንያት የቆሰሉ ሰዎች ስለመኖራቸው የተናገሩት አቶ ኃይሉ የተጎጂዎች ቁጥር ግን አልጠቀሱም። በጉዳዩ ከትግራይና ከአማራ ክልሎች እንዲሁም ከፌዴራል መንግስት አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የፌዴራል መንግስት አከራካሪ በሚላቸው አዋሳኝ ቦታዎች ተፈናቃዮች ተመልሰው በነዋሪው ምርጫ አስተዳደሩን እንዲቋቋምና የይገባኛል ውዝግቡን በህዝበ ውሳኔ ብቻ እልባት እንዲያገኝ እንደሚደረግ በተደጋጋሚ ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ቀጣዩ የምሽት የትንታኔው መጽሔታችን ደግሞ ወደ ጋምቤላ ክልል ይወስደናል። የጋምቤላ ክልላዊ መንግስት በጆርና በኢታንግ ልዩ ወረዳ ተከስቶ ከነበረው የጸጥታ መደፍረስ ጋር በተያያዘ ግንኙነት ነበራቸው ብሎ የጠረጠራቸውን 14 የአመራር አባላትና አንድ ግለሰብን በቁጥጥር ስር መዋሉን አስታወቀ። የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ እጁሉ ጊሎ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በቁጥጥር ስር የዋሉ ሰዎች ከዞን እስከ ወረዳ ባሉ የአስተዳደር መዋቅሮች ውስጥ የነበሩ አመራሮች መሆናቸውን ጠቅሰው ጉዳያቸውም በሕግ ተይዟል ብለዋል። በጋምቤላ ግጭቶች ላይ ጥናት ያደረጉ አንድ ባለሙያ ደግሞ እንዲህ አይነት እርምጃዎች ጊዜያዊ መፍትሄን እንጂ ዘላቂ ሰላምን እንደማያመጡ አመልክተዋል። ችግሩን መፈታት ያለበት በፖለቲካዊ ንግግርና በህዝባዊ ውይይት እንደሆነም ይመክራሉ። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ አዘጋጅቷል።
የጋምቤላ ክልላዊ መንግስት ባለፈው ሳምንት ቅዳሜ ሚያዝያ 5 ቀን 2016 ዓ.ም ባወጣው መግለጫ የክልሉ ፖሊስ 14 የአመራር አባላትንና አንድ ግለሰብን በቁጥጥር ስር መዋሉን አስታውቋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ እጁሉ ጊሎ የሰዎቹ ጉዳይ በሕግ እየተጣራ እንደሚገኝ ገልጸዋል።
ቁጥጥር ስሩ ውዶ ከነበረው ነባራዊ ሁኔታዎች ላይ መንግስት እየደባቸው ያው ከዚህ ፊት የነበሩ ያው በውስጡም በውጭም አንዳንድ ሰላምን የማወቅ ተግባሮት የሚያደርጉ አመራሮች ስላለ ለዚህ ነው ቅድም ያልኩት የታሰሩም እዚህ ክርስቶስ የገቡ ቢኖርም እንኳን ገና ስራ የተሰራበት።
የክልሉ መንግስት ባወጣው መግለጫ መጋቢት 26 ቀን 2016 ዓ.ም በጋምቤላ ክልል በጆር ወረዳ የተከሰተውን ግጭት ተከትሎ ለሰው ህይወት መጥፋትና ለንብረት መውደም ተጠያቂዎች ናቸው ያላቸውን ሁለት የዞንና አምስት የወረዳ ከፍተኛ አመራሮችን በቁጥጥር ስር መዋሉን አስታውቀዋል። በተጨማሪም በኢታንግ ልዩ ወረዳ ግጭት በማነሳሳት የሚፈለጉ ተጠርጣሪዎች ለሕግ እንዳይቀርቡ እንቅፋት ሆነዋል የተባሉ ሰባት የወረዳ አመራሮችን መያዙን ይገልጻል። በተመሳሳይ ሁኔታ ሌላ አንድ ግለሰብም ከአመራሮቹ ጋር በቁጥጥር ስር መዋሉን መግለጫው ያመለክታል። የጋምቤላ ክልል ከዚህ ቀደም ባወጣው መግለጫም ሰላምንና ጸጥታን ከማስከበር አኳያ ተልዕኳቸውን አልፈጸሙም ያላቸውን አራት ከፍተኛ የመንግስት አመራሮች ከኃላፊነት ማንሳቱን አስታውቆ ነበር። እነዚያ ሰዎች በቁጥጥር ስር ውለው እንደሆነ የተጠየቁት አቶ እጁሉ ጊሎ ለጊዜው በዚህ ዙሪያ መረጃ ልሰጥ አልችልም ብለዋል። በጋምቤላ ክልል በሚታዩት ግጭቶች ላይ ጥናት ማድረጋቸውን የተናገሩት አቶ ቦጋለ አሊጋዝ ቅራኔው በዋናነት ያለው በአኝዋና በኑዌር ብሔሮች መካከል እንደሆነ ገልጸዋል። በሁለቱም ብሔሮች መካከል በተደጋጋሚ የሚቀሰቀሰው ግጭት በተወሰነ መልኩ ማህበረ ኢኮኖሚያዊ መነሻዎች ቢኖሩትም ዋናው ምክንያት ግን ፖለቲካዊ ስልጣንን ለመቆጣጠር የሚደረግ ትግል እንደሆነ አጥኚው ያስረዳሉ። በክልሉ የትምህርት ስርዓት ለመማሪያነት የተመረጠው ቋንቋም እንደዚሁ ተጨማሪ ምክንያት ሆኖ ሁለቱንም ብሔሮች እያጋጨ እንደሚገኝ አክለዋል።
ለግጭቱ ሁለቱ መነሻዎች ፖለቲካል ኢንተረስት እና ወንበረ ስልጣን ማለት ነው። ትምህርት ቤት ላይ ያለው ካሪክለም በጣም እንደተጉራዱ ጠላትም ያሳያል።
የጋምቤላ ክልል ግጭቶችን ለመፍታት ቀደም ሲል ልዩ ልዩ ጥረቶች ተደርገዋል፣ ባለስልጣናትም ከኃላፊነታቸው ተነስተዋል የሚሉት ባለሙያው እንዲህ ያሉት እርምጃዎች ግን ጊዜያዊ መፍትሄን እንጂ ዘላቂ ሰላምን አያመጡም ባይ ናቸው። ይልቁንም ህዝባዊ እርቅና ፖለቲካዊ ውይይት የሚኖርበት ሁኔታ ሊመቻች ይገባል ይላሉ።
አመራሮችን አውርዶ ወይም እርምጃ ሲወሰድ ያው ኮንፎርም እንደገና አደራጅተው ነው እንቅስቃሴ የሚጀምሩ። አሁን ሲታይ ብዙ ጊዜ ማለት ወደ ህዝቡ ወርዶ ህዝቡን አዋይቶ ህዝቡ ወደ እርቅ የሚመጣበትን ነገር የሚያመጣ የሀገር ሽማግሌ የሃይማኖት አባቶችን ተጠቅሞ ትልቅ ሮል መጫወት ነው እንጂ ኃላፊዎች ብቻ ምንም ሮል እንደሌላቸው ነው የሚያሳየው። የህዝብን መከራ የሚረዱ ከሆነ፣ የህዝብን ስቃይ የሚረዱ ከሆነ፣ ሀገሪቱ ሀገር ሆና እንድትቀጥል የሚፈልጉ ከሆነ ፖለቲካ ፓርቲዎች ቁጭ ብለው መወያየት አስፈላጊ ነው ብዬ አምናለሁ።
በጋምቤላ ክልል ተደጋጋሚ ግጭቶች ሲቀሰቀሱ የሚታይ ቢሆንም በተለይም ካለፉት 2 ዓመታት ወዲህ በቁጥር እየጨመሩ መምጣታቸውን የክልሉ መንግስት ቀደም ሲል ማስታወቁ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን የትንታኔው መጽሔት ቅንብሮቻችን እንደቀጠሉ ናቸው። ወደ ቀጣዩ ሳልፍ የኦነግ የፖለቲካ ዘርፍ ኃላፊ የነበሩት የአቶ በቴ ኡርጌሳ ግድያን ተከትሎ በመንግሥት የጸጥታ ኃይሎች የተካሄደ ባለው የምርመራ ሂደት ላይ ስጋት እንዳለው ኦነግ አስታወቀም። ግንባሩ ዛሬ ባወጣው መግለጫ ለግድያው የመጀመሪያ የዓይን ምስክር የሆኑ ሰዎች ደብዛቸው እንዲጠፋ በመደረግ ላይ ናቸው ሲል ገልጸው ግድያው በገለልተኛ አካል እንዲጣራ ዳግም ጥሪ አቅርቧል። በጉዳዩ ላይ ከመንግሥት አካላት ምላሽ ለማግኘት የተደረገው ጥረት አልተሳካም። ገልሞ ዳዊት ተጨማሪ አለው።
የኦሮሞ ነጻነት ግንባር ኦነግ ዛሬ ባወጣው መግለጫ ባለፈው ሳምንት በምስራቅ ሸዋ ዞን መቂ ከተማ በተገደሉት ከፍተኛ አመራሩ አቶ በቴ ኡርጌሳ ግድያ ምርመራ ላይ ስጋት እንዳለው ገልጸዋል። አቶ ለሚገመቹ የኦነግ ህዝብ ግንኙነት ናቸው።
እኛ ምርመራው እንዲጣራ የጠየቅነው በገለልተኛ ቡድን ስለሆነ የተባለውን ምርመራ በስጋት ነው የምናየው። አሁን አቶ በቴን በእስር ቤት ሲያሰቃየው የነበረው አሁን የፖለቲካ ስልጣኑን ይዞ ግድያውን እያጣራው ነው የሚለው አካል ነው። እነዚሁ አካላት ለግድያው ብዙ መልክ በመስጠት በብዙሃን መገናኛ እየተናገሩና እየወሰዱት ያሉት እርምጃም ሌላው ስጋታችን ነው። የአቶ በቴ ግድያ በገለልተኛ አካል እንዲጣራ ዳግም ጥሪ እናቀርባለን።
ኦነግ በመግለጫው አቶ በቴ በመቂ ከተማ አርፈውበት ከነበረው አበበ ግራዝማች ሆቴል በጸጥታ ኃይሎች ድብደባ እየተፈጸመባቸው መወሰዳቸውን ገልጸው ሲገደሉም የአይን ምስክር ሊሆኑ ይችላሉ የተባሉ የሆቴሉ ጥበቃዎች ደብዛቸው መጥፋቱም እንዳሳሰበው አመልክቷል።
የዚያን ቀን በስራ ላይ የነበሩት የሆቴሉ ጥበቃዎች አሁን ያሉበት አይታወቅም። አንድ የቤተሰብ አባልም በእስር ላይ ነው። ለማስረጃ ይህን ሰው ሲጠይቁ የነበሩ አካላትም ሰዎቹን ማግኘት እንዳልቻሉ መረጃው ደርሶናል።
የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ባለፈው ሳምንት ሐሙስ ከስርዓተ ቀብሩ በኋላ በቁጥጥር ስር መዋላቸው የተነገረው የሟች አቶ በቴ ወንድም አቶ ሚሎ ኡርጌሳ ከዚያን ዕለት ወዲህ የት እንዳሉ እንደማይታወቅ አክለው ተናግረዋል። ግንባሩ በመግለጫው የአቶ በቴ ግድያ በገለልተኝነት ሊመረምሩ ይችላሉ ብሎ ከጠቀሳቸው አካላት ውስጥ የተባበሩት መንግስታትና ሌሎች የሰብአዊ መብቶች ተሟጋቾች ድርጅቶች ይገኙበታል። የአቶ በቴ ኡርጌሳ ግድያን በተመለከተ የምስራቅ ሸዋ ዞን ፖሊስ መምሪያ ምርመራ እያጣራ መሆኑንና 13 ተጠርጣሪዎችን በቁጥጥር ስር ማዋሉንም የመንግስት ብዙሃን መገናኛዎች ዘግበዋል። ኦነግ ስላቀረበው አቤቱታ ከመቂ ከተማ ፖሊስ፣ ከምስራቅ ሸዋ ዞን ፖሊስ መምሪያና ከዞኑ አስተዳደር እንዲሁም ከኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ክልላዊ መንግስቱ ባለፈው ሳምንት ባወጣው መግለጫ በግድያው ማዘኑን ገልጾ ድርጊቱን በመንግስት ላይ ማላከክ ተቀባይነት እንደሌለውና ድርጊቱም በሕግ እንደሚመረመር መግለጹ ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
የትንታኔው መጽሔት የመጨረሻ ቅንብራችን ዋሽንግተን በዚህ ሳምንት ነው። ትራምፕ ችሎት ናቸው። ባይደን ወደ ፔንስልቬኒያ አምርተዋል። የመጀመሪያው የቀድሞ የአሜሪካ ፕሬዚዳንት የወንጀል ችሎት ዛሬ ሰኞ በኒውዮርክ ከተማ ተጀምሯል። እንደ አውሮፓውያን አቆጣጠር በ2006 ከወሲ ፊልም ተዋናይ ስቶርሚ ዳንኤልስ ጋር የነበራቸውን ግንኙነት ለመደበቅ ከሰጡት የአፍ ማስያዣ ገንዘብ ጋር ማጭበርበር ፈጽመዋል በሚል የተከሰሱት ዶናልድ ትራምፕ ጉዳያቸው የሚጀምረው ከዚህ የሚጣጡ ዳኞች በመምረጥ ነው። በሌላ በኩል ለዳግም ምርጫ የሚወዳደሩት ፕሬዚዳንት ባይደንም በፔንስልቫኒያ ክፍለ ግዛት የምረጡኝ ዘመቻ ቅስቀሳቸውን ያካሂዳሉ። የቪኦኤ ዘጋቢ ቬሮኒካ ባልደራስ ኢግሌሲያስ ዝርዝር አላት። ደረጀ ደስታ እንደሚከተሉ ያቀርበዋል።
የቀድሞው ፕሬዝደንት ዶናልድ ትራምፕ ብርቱ የምርጫ ፉክክር ከሚታይባቸው ክፍለ ግዛቶች አንዱ በሆነው ፔንሰልቬኒያ ወደ ችሎቱ ለመቅረብ ከማምራታቸው በፊት የመጨረሻውን የምርጫ ዘመቻ ቅስቀሳቸውን አድርገዋል። እንደ አውሮፓ አቆጣጠር በ2006 ከወሲብ ፊልም ተዋናይዋ ስቶርሚ ዳንኤልስ ጋር የነበራቸውን ግንኙነት ለመደበቅ የንግድ መዝገቦችን አጭበርብረዋል በሚል 34 የወንጀል ክስ ቀርቦባቸዋል። የሪፐብሊካን ፕሬዝደንታዊ እጩ እንደሚሆኑ የሚጠበቁት ትራምፕ ከትናንት በስቲያ ቅዳሜ በሼንክስቪል ባደረጉት የምርጫ ቅስቀሳቸው ላይ አሁንም እንደገና የቀረበባቸውን ክስ መሰረተ ቢስ ውንጀላ ነው ብለውታል።
ሁሉም የባይደን ችሎቶች ናቸው። ታውቃለህ አይደል? ስለዚህ እኔ ለእናንተ ይህን በማድረጌ ኩራት ይሰማኛል። ተከታተሉት።
ይህ በቀድሞው ፕሬዝደንት ላይ የተመሰረተው የመጀመሪያው የወንጀል ችሎት ስለሚሆን ጉዳዩ በእርግጥም ጥብቅ ምርመራ የሚደረግበት ይሆናል የሚሉት የፖለቲካ ተንታኝ ካልቪን ዳርክ ናቸው።
እስካሁን ድረስ አብዛኛውን ጊዜ ዳኞችና አቃቢያነ ሕጎች ትራምፕ ላይ የሚደረገው ምርመራ በተቻለ መጠን አማካይ አሜሪካዊውን ሊጠብቀው ከሚችለው ጋር በጣም የቀረበና ተመሳሳይ ሁኔታ መሆኑን ለማረጋገጥ በመሞከር ጥሩ ስራ ሰርቷል ብዬ አምናለሁ።
ትላንት እሁድ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ የቀረቡት የኒው ሃምሽር ገዢ ሪፐብሊካን ክሪስ ሱኑኑ የአፍ ማሳዣው ገንዘብ ችሎት ትራምፕ ላይ ትልቅ ፖለቲካዊ ፋይዳ ይኖረዋል ብለው እንደማይጠብቁ ተናግረዋል።
ምናልባት ወደ ምርጫ ዘመቻው መንገድ ወዲያውን ይመለሱና እየሆነ ያለውን ነገር እንደገና ይቀለብሱታል። ሰለባ ሊያደርጓቸው ይሞክራሉ። ያ ደግሞ ለሳቸው ሰርቶላቸዋል።
የፕሬዝደንት ጆ ባይደን ትኩረት ግን ከትናንት በስቲያ ቅዳሜ ኢራን በእስራኤል ላይ ላደረሰችው ጥቃት ምላሽ በመስጠት ጉዳዩ ላይ ሙሉ በሙሉ ተጠምዷል። በዚህ ሳምንት በፔንሰልቬኒያ የሶስት ቀናት ጉብኝት በማድረግ ወደ ምርጫ ዘመቻቸው ቅስቀሳ ያመራሉ ተብሎ ይጠበቃል። ዋናው የንግግር ርዕስ ኢኮኖሚው ይሆናል። ካርሊን ቦመን በአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ ባለሙያ ናቸው።
ምንም እንኳ ባለፈው ሳምንት ይፋ የተደረገው የዋጋ ግሽበት ለአስተዳደሩ ጥሩ ባይሆንም በኢኮኖሚ ውስጥ አንዳንድ መሻሻሎች ስለመኖራቸው ፍንጮች ይናገራሉ።
ሌላው የባይደንን ዘመቻ እያጠናከረ ያለውና በዚህ ሳምንት ትኩረት ሰጥቶ ሊቀጥል የሚችል ርዕሰ ጉዳይ የስነ ተዋልዶ መብቶች ጥበቃ ነው። በተለይም ትራምፕ ባለፈው ሳምንት የጽንስ ማቋረጥ ውሳኔ ለክልሎች መተው እንዳለበት ከተናገሩ በኋላ
አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የምሽቱ ዝግጅታችን እየተከታተላችሁ ነው የምትገኙት። አሁን እስካሁን ወደ አንተ ሲቀርብ የነበረው የመጀመሪያ ምዕራፍ ቅንብራችን ነበር። አሁን ወደ ሁለተኛው አጋማሽ ቅንብራችን ላይ ደርሰናል። የሁለተኛው ቅንብራችን የመጀመሪያ ፕሮግራማችን የሚሆነው ደግሞ ጤናን የተመለከተ ይሆናል። የዛሬው ጤና የተመለከተው የሁለተኛው አጋማሽ የመጀመሪያ ቅንብራችን የዮ ተስፋ ለኢትዮጵያን የልብ ህመምተኞች ህጻናትና ወጣቶች እየሰጠ ያለውን ግልጋሎት ይመለከታል። ኢዮብ የህጻናትና ወጣቶች ተራድኦ ድርጅት ለብዙ ኢትዮጵያውያን የልብ ህመምተኞች ተስፋን እየፈነጠቀ ነው። ድርጅቱ የልብ ቧንቧ ጥበትን ለማከም የሚረዱ ቁሳቁሶችን ለሆስፒታሎች በድጋፍ እያቀረበ በግላቸው መታከም ያልቻሉ ሰዎች እንዲታከሙ በማገዝ ላይ ይገኛል። በቅዱስ ጳውሎስ ሆስፒታል የድጋፍ ተጠቃሚ የሆኑ ታካሚዎችን የሆስፒታሉን የልብ ስፔሻሊስትና የፋውንዴሽኑን ተወካይ አስተያየት አካቶ ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
የኢዮብ የህፃናትና ወጣቶች ተራድኦ ድርጅትን የህክምና እገዛ ካገኙ ህሙማን መካከል የሆነችው ወይዘሮ ተቋኖች ብሩ ከ10 ዓመት በላይ በልብ ቧንቧ ጥበት ስትሰቃይ እንደቆየች ትናገራለች። ለአንድ ደቂቃ እንኳን ራሴን ችዬ ለመቆም አያስችለኝም ነበር ትላለች ስለ ህመሟ ስትገልጽ። ለህክምናው በሚያስፈልገው ቁሳቁስ እጥረት ምክንያት በመንግስት ሆስፒታል መታከም እንዳልቻለችና በግል ሆስፒታል ለመታከምም አቅም በማጣቷ ተስፋ ቆርጣ እንደነበር ታስታውሳለች። በስተመጨረሻ በቅዱስ ጳውሎስ ሆስፒታል ለህክምናው ተመዝግባ ከ1 ዓመት ጥበቃ በኋላ ህክምናውን ማግኘቷን ታብራራለች።
የልብ ህመሜ የቫልፕ ጥበት ነበረ። የዛሬ 10 ዓመት በደም ስር ልክ እንደዚሁ እንዳያደርጉልኝ 500,000 ብር ክፈይ ተብያለሁ። በግል ማለት ነው። ግን ምንድነው ሳንቲም ስለሌለኝ በቃ አልድንም የሚል ነገሮቹ በውስጤ ያሳድራ ያለው በቃ ተስፋ ስቆርጥና ሳንቲም ስጨርስ ነው ወደዚህ የመጣሁት። አመት አልፎኛል ወረፋ ምናምን ከተያዘልኝ በኋላ በስልክ ነው ወረፋ ያዙልኝ። በጣም ይደክመኛል፣ ደረጃ መውጣት አልችልም። ከዛ ብንን ብዬ በቃ ያለ ቀጠሮ ቀጥ ብዬ መጣሁ። ፋታ ሳጠኋቸው ስደውልላቸው ራሱ አንድ ቀይ ጎላል እንደዚህ ይላል ምናምን በጣም ነበረ ትሪት እያደረጉኝ ምናምን እኔም ተስፋ እንዳልቆርጥ። ከዛ የካቲት 27 ተጠራሁኝ። መሳሪያው አሁን ስላገኘን ተቋም እንድትመጭ ያለኝ በ27 ገባሁ። በ28 ተሰራልኝ፣ በ29 ወጣሁ። አንድ ብር አላወጣሁም እግዚአብሔር በሚያውቀው ማለት ነው።
አሁን በመልካም ጤንነት ላይ ነኝ የምትለው ተቋመች እድሉን ማግኘቷ ለእርሷ ብቻ ሳይሆን ያለ አባት እያሳደጓቸው ነው ለምትላቸው 3 ልጆቿም ትርጉም እንዳለው ትገልጻለች።
ያለኝ ለውጥ ልክ ካልጋ ስወርድ ነው በቃ ለውጡን ያየሁትኝ ማለት ነው። ያው የዛሬ 3 ሳምንት ነው የተሰራሁት። በፊት የነበረኝ ነገር በፍጹም የለም። አሁን እንደፈለኩ መንቀሳቀስ እችላለሁ። በቃ ለደቂቃ መቆም አልችልም ነበረ። እኔ ቴንኪ ሁሉ ብዬ ደውዬላቸዋለሁ። ያ የማለከልክ የነበረው ምናምን እንቅልፍ ማጣት፣ ትልቁ በሽታ ደግሞ እንቅልፍ ማጣት ነው። እንቅልፍ ማጣቱ ከሌለ በቃ ተኝቻለሁ። 3 ሳምንት ተኝቻለሁ በቃ። እና በቃ ተስፋ ነው ከዚህ በኋላ የምትኖርለት ነገር ስላለህም ያለ ተስፋ ጥሩ ነገር ነው። በጣም አመሰግናለሁ ለተደረገልኝ ነገር። ለልጆቼም እንደተደረሰላቸው ነው መጠቅመው ማስበው። ምክንያቱም ያለ አባት ነው ያሳደግኳቸው እና የተሻለ ነገር ነው ለእኔ የተደረገልኝ። በጣም ነው አመሰግናለሁ።
ወጣት ጀሚላ መህቡብ በሆስፒታሉ የልብ ቧንቧ ጥበት ሕክምና ያገኘች ሌላዋ ታካሚ ናት።
መጀመሪያ ላይ የሚሰማኝ የነበረው ድካም፣ ምንም አይነት መንገድ መሄድ አልችልም ነበረ፣ ከሰው ጋር ማውራት አልችልም፣ በቃ የእንቅስቃሴ ምንም አይነት እንቅስቃሴ ማድረግ አልችልም። ልብሴ እስከሚንቀጠቀጥ ድረስ ነበር ልቤ የሚመታው፣ ጆሮዬ እስከሚሰማው ድረስ ማለት ነው። በጣም ይመታ ነበር ልቤ ማለት ነው። አሁን ላይ ያ ነገር ሁሉ ትቶኛል። እዚህ መጥቼ ሰርጀሪም ከተሰራሁኝ በኋላ ሁሉም ነገር ትቶኛል። በስነ ስርዓት ኖርማል ሆኜ ነው አሁን መሄዱንም እሄዳለሁኝ። ቀጥቢ እንደ ድሮ እየደከመኝ ምናምን ሳይሆን ዳገት ምናምን ጀመ አይታሰብም ነበር የዛ ሰዓት ላይ። አሁን ላይ ዳገት ላይ ቀስ እያልኩኝ እሄዳለሁ። ኖርማል ሰው እንደሚደክመው ሁሉ ትንሽ ትንሽ ሊደክመኝ ይችላል። ነገር ግን እንደ ድሮ ምንም ነገር እንደዚህ አይነት ስሜት የለኝም። ተሽሎኛል አሁን ላይ።
ከአራት ዓመት በፊት በድንገተኛ የልብ ህመም ገና በ17 ዓመት ዕድሜው በዩናይትድ ስቴትስ ሕይወቱን ያጣው ኢዮብ አንበሳው ተቋመችንና ጀሚላን ጨምሮ ዛሬ ለብዙዎች የልብ ፈውስ ምክንያት ሆኗል። ወላጆቹና ቤተሰቦቹ ከሐዘናችን መጽናናት የምንችለው እንደ ኢዮብ የልብ ህመም ያለባቸውንና ለሕክምና አቅም የሌላቸውን በመደገፍ ነው በሚል ኢዮብ የሕፃናትና ወጣቶች ተራድኦ ድርጅትን በስሙ መመስረታቸውን ይናገራሉ። የተራዶ ድርጅቱም በኢትዮጵያ ሆስፒታሎች የህክምና ወረፋ ለሚጠብቁ ብዙ የልብ ህሙማን የሚሆኑ የህክምና ቁሳቁሶችን ለግሷል። ድርጅቱ ረቡዕ መጋቢት 18 ቀን በተወካዮቹ አማካኝነት ለቅዱስ ጳውሎስ ሆስፒታል የሁለተኛ ዙር ድጋፉን አስረክቧል። ድርጅቱን ወክለው ድጋፉን ያስረከቡት አቶ ፍስሐ ዘለቀ ስለ ልገሳው ያስረዳሉ።
እንግዲህ ኢዮብ የህፃናትና የወጣቶች ተራዶ ድርጅት አላማው ብዙ ነው። በዋነኛነት ግን የልብ ህክምና ላይ ነው። ምክንያቱም ዋናው ልጃችን ህይወቱ ያለፈው በሱ ከሆነ የሌሎችም ሰዎች የሌሎችም እህት ወንድሞቻችን ህይወት በዚህ ማለፍ የለበትም። ይሄንን ሀዘን የምንወጣው የምንበቀለው ለሌላ ስንደርስ ነው በሚል በትልቁ አሁን እየተሰራ ያለው እሱ ነው። ባለፈው አመት በኢትዮጵያ የልብ ህክምና ማዕከል 2 የተለያዩ እርዳታዎች ከ100,000 ዶላር በላይ የሚያወጣ ድጋፍና እርዳታ ተደርጎላቸዋል። እንዲሁ በዚህ በጳውሎስ ሆስፒታል ደግሞ በድምሩ ከ50,000 ዶላር አካባቢ የሚደርስ ድጋፍና እርዳታ ተደርጓል። ባለፈው አመት ከነበሩ እርዳታዎች ውስጥ የተወሰኑ የሚጎሉ እቃዎች ስለነበሩ በዘንድሮ አመቶች ላይ ደግሞ ያንን እቃ ተሟልቶ እንዲመጣ ተደርጓል።
ሆስፒታሉ በተደረገለት ድጋፍ ለልብ ህመም ታካሚዎች አገልግሎት መስጠቱን ቀጥሏል። ዶክተር ሰይፉ ባጫ በቅዱስ ጳውሎስ ሆስፒታል የልብ ህክምና ስፔሻሊስትና የህክምና ክፍሉ ኃላፊ ናቸው።
የልብ ህክምና ደግሞ በባህሪው የሚያስፈልጉት እቃዎች በጣም ውድ ከመሆናቸው የተነሳ ለእያንዳንዱ ሰው በነጻ ህክምና እየሰጡ አገልግሎትን ማስቀጠል ከባድ ነው። በዛ ምክንያት ብዙ ጊዜ አገልግሎት መስተጓጎል ይገጥመን ነበር። በዚህ ሁኔታ ላይ ያለን እንደ አጋጣሚ ሆነው ካሊፎርኒያ ሀገር የተመሰረተ ኢዮብ ሆፕ ፎር ቺልድረን ዩዝ የሚባል ከተዋወቅም በኋላ እነሱ እርዳታ መለገስ ጀመሩ። ምን ላይ እንደምንሰራ ከጠየቁም በኋላ በዛ በወጣትነት እድሜ አካባቢ የሚመጣ የልብ ችግርና እኛ በየጊዜው የምንረዳው፣ ሆኖም ግን የሕክምና ግብዓት እጥረት ስለሚገጥመን በቋሚነት መስጠት ያልቻልነው እንደዚህ አይነት ህመም አለ ብለን ስንነግራቸው በፈቃደኝነት አምና ወደ $30,000 በሚገመት ገንዘብ ባሉን የሚባል ገዙልን። በዛም ወደ 45 ሰው እርዳታ አገኘ። በአሁኑ በሁለተኛው ዙር በፊት ከሰጡን 2 እጥፍ ነው የለገሱን። እንግዲህ አሁን በሰጡን ባለፈው እንዳልኩ 45 ሰው ተረድቷል። ከአሁኑን በአሁኑ ደግሞ እስከ 100 ሰው እንረዳበታለን ብለን እናስባለን።
በፋውንዴሽኑ የተለገሱት ቁሳቁሶች የልብ ደም መተላለፊያ ቱቦ ጥበትን ለማከም የሚያስችሉ እንደሆኑ ዶክተር ሰይፉ ያስረዳሉ።
በግራ በኩል ያለ የልብ ቫልቭ ማይትራል ቫልቭ ይባላል። ብዙ ጊዜ ወጣቶች ላይ በሚከሰት የቶንሲል ህመም ምክንያት ቶንሲሉ በትክክል ካልታከመ ያንን የልብ የደም መተላለፊያ ቫልቭ ያጠበውና ደም በትክክል እንዳይተላለፍ ያደርጋል። ይሄ በጣም ከባድ ህመም ነው። አንዳንድ ወጣት ሴቶች ህመሙንም ሳያውቁት እርግዝና ላይ ሆነው እናገኛቸዋለን። አንዳንዶቹ ትዳር ከያዙ በኋላ ደም አስተፍቷቸው ደም ተፋች ብለው የተፋቱ ያጋጥሙናል። በጣም ብዙ አሳዛኝ ታሪኮች አሉ። እና እነዚህ ሰዎች ወረፋ ጠብቀው ነው ያሉት። ሊስት አለን፣ ረጅም ሊስት። እና እቃው መጥቶ አንድ ቀን ስቶር አያድርም፣ ወዲያው ነው ጥቅም ላይ የምናውለው። ትላንት የተረከብነውንም እንዳየው ዛሬ እየሰራንበት ነው። ረዲ አንድ ሰው አሜሪካ ቁጭ ብሎ ስልክ ደውሎ በሰጠው እርዳታ ማን እንደተጠቀመ ማወቅ ይችላል። እንደዛ አይነት ዳታ ቤዝ አለን። ስለዚህ እርዳታው በትክክል ተጠቃሚው ጋር የሚደርስ ከሆነ እያንዳንዱ አቅም ያለው በግለሰብም ደረጃ ይሆን እንደ ድርጅት ለመርዳት ዝግጁ መሆን ያለብን ይመስለኛል። ሌሎችም ደግሞ እኛም ማንሰራቸው ባለው መተካት የሚያስፈልጋቸው በተለያየ ሆስፒታል ወረፋ ለሚጠብቁትም በተቻለ መጠን እኛ በሙያችን ለመርዳት እንሞክራለን። አቅምና ገንዘብ ያለው ደግሞ በዛ መልክ ሊረዳ ቢሞክር ማለት ወደለም።
ኢዮብ የህፃናትና ወጣቶች ተራድኦ ድርጅት በቀጣይነት ለልብ ህክምናው ዘርፍ የሚያደርገውን ድጋፍ በአይነትም በመጠንም ለማሳደግ ማቀዱን በኢትዮጵያ የፋውንዴሽኑ ተወካይ አቶ ፍሳ ዘለቀ ይገልጻሉ። ለዚህ የሚረዳው ዘንድ በዩናይትድ ስቴትስ ካለው በተጨማሪ በኢትዮጵያም የተራድኦ ድርጅቱን ቦርድ እያቋቋመ እንደሚገኝ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አርማጫችንና ተመልካቾቻችን ቀደም ሲል ወደ እናንተ የደረሰው የዩቶስፋ ለኢትዮጵያን የልብ ህመምተኞችና ህጻናትና ወጣቶች እየሰጠ ያለውን ግልጋሎት የተመለከተ ቅንብራችን ነበር። አሁን ደግሞ ወደ ስፖርታዊ መረጃዎች የምናልፍበት ሰዓት ላይ እንገኛለን። የመጀመሪያው ስፖርታዊ መረጃ ዛሬ የተካሄደው የቦስተን ማራቶን ይመለከታል። ኢትዮጵያዊ ሲሳይ ለማ የ2024 የቦስተን ማራቶን አሸናፊ ሆኗል። ሲሳይ የውድድሩን ያሸነፈው 2:06:17 በመግባት ነው። ይብሳ ነገሰ ማምሻውን ከሲሳይ ለማና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ረዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። እሱን ተከታትለን እንመለስ።
አትሌት ሲሳይ ለማ ቦስተን ማራቶን ዛሬ በተካሄደው አሸንፏል። ታን ነበረ ወጥተህ የሮጥከው እንደ ወጣህም ደግሞ ጨርሰዋል እና በመጀመሪያ እንኳን ደስ ያለ። ስለ ውድድሩ እንዴት አየው?
አናብረ ደሳለን ለግብዣችሁም አመሰግናለሁ። የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ፌስ ስለሌለው እንደማሸንፈው አምኜበት ስለገባው ለዛ ነው ፈጣኝ ሀፍ ማራቶን ሮጭ አለውም ከቫሌንሻ ይልቅ እዚች ነው አሻሽዬ የሮጥኩት። ነገር ግን ከ30 ኪሎ ሜትር 25 ኪሎ ሜትር በኋላ ያገዝ ውጣ ውረድ ምናምን ስለሚበዛበት ልሄድ አልቻልኩም። ሁለተኛ ደግሞ ከጠዋት ጀምሮ ብቻዬን ከ1 ኪሎ ሜትር በኋላ ነው ልጆቹ ጥዬ የሄድኳቸው። ልጆቹ እስከ 1 ኪሎ ሜትር ነው አብሯቸው የሄድኩት። ከዛ በኋላ ብቻዬን ነበር የሄድኩት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪም ረድቶኝ እንዲያሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደስ አለን። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል። ባለፈው ቶኪዮ ላይ ያበላሽነውን ለመካስ የግድ ይለኛል። ደግሞም እንደማያሸንፍ እውነት ነው። በውስጤም እግዚአብሔርም እንደሚረዳኝ ነው የኢትዮጵያ ሕዝብ ያኔ በአዘኔ እንደገና ደግሞ ማግኘት የሚገባቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ይህ ደግሞ ካሳ ነው ብዬ ይሄዳለሁ። ደግሞ ማሸንፋለሁ።
እንግዲህ አንተ 1 ኪሎ ሜትር ብቻ ነው አብረህ ሄድከው ከአትሌቶቹ፣ ከዛ በኋላ እንደዚህ አይነት ውሳኔ መወሰን እጋት ውስጥ አላስገባህም ወይ? ብቻ
ምንድን ነው አንድ ሰው እንደ አንድ ሯጭ ወይ ደግሞ እንደ ወታደር መሆን አለበት። ብቻ ስገባ የሰላም ጦር ነው። እሱን ደግሞ በራሴ አምኔ የወጣበትን ወደኋላ መመለስ የለብን፣ ወደኋላ ማየት የለብን። እንደገና ደግሞ ይመጣሉ አይመጡም የሚለውን ማሰብ የለብን። በራሴ አምኔ ከወጣ ራሴ ላይ ደግሞ ዚ መሮጥ የአንተ ፋንተ ነው እና እዛ አድርጌ ያንን ሁሉ ኃላፊነት ወስጄ ነው የወጣሁት። እንደዛውም ደግሞ እውነት ይመጣሉ ይደርሱኛል ብዬም አላሰብኩም። ቢ ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበረ። አውሬዱ ከመውጣቱ መውረዱ በጣም ከብዶኝ ነበረ፣ ቀጠቅጠኝ ነበረ። ያ ነው ትንሽ እንትን ያለኝ። በጣም በራሴ አምኜ ነው መጣሁ።
ኮሚሽነር ደራርቱ ቱሉ፣ እንግዲህ በቦስተን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበር እና አንቺም ደግሞ በአካል እዛ ተገኝተሽ ምን አየሽ? ውጤቱንስ እንዴት አየሽው?
አመሰግናለሁ። እንኳን ደስ ያለን። በግድሚያ አንተም እንዳልከው ሲሳይ ለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በርቀት ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን ማራቶን ኮርሱ በጣም ከባድ ነው። ቁልቁለትና ዳገታማ ነው። እንግዲህ ምናልባት እንደ ቦርድ ሰምታችሁ ከሆነ የ2024 የተደረገው የፓሪስ ኦሎምፒክ ኮርሱ በጣም ከባድ ነው። ዳገት የበዛበትና ቁልቁለት የበዛበት ነው። ይሄ ምናልባት ለሲሳይ ትልቅ ልምድ ሆና ነው ብዬ ነው የማስበው። እና እንግዲህ እንደዚሁም ከዚህ በፊት የተደረጉት ማራቶን ውድድ ከተደረጉት ማራቶን ውድድሮች ለፓሪስ ማራቶን ብንመርጣቸው ፋይናል ለንደን እሁድ የሚደረገው የለንደን ማራቶንም አለ። ከነሱ እንወስዳለን። ስለዚህ በአጠቃላይ ያው ሲሳይ ተስፋ ሰጪ ለፓሪስ ኦሎምፒክ ተስፋ የሚሰጥና የአሁኑ ከባድ ኮርስ ይሄንን ያክል በብቃት ከተወጣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ጋራ ይሮጣሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የሚመጡት ልጆች ለፓሪስ ኦሎምፒክ ነው የምናየውና እንደዚሁም ደግሞ ሴቶቹም ጠንከራ ሴቶች ነበር የመጡት። ሆኖም ኦብሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ኤክስፔሪንስ አላት። ስለዚህ እሷ ድጋሜ ልታሸንፍ ትችላለች። የእኛ አትሌቶች ከአራተኛ በኋላ ነው የወጡት እና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ያው ልጆች ዛሬ ልምድ አግኝተው ለሚቀጥለው ደግሞ የተሻለ ውድድር ይዘጋጃሉ ብዬ ነው የማስበው እና ደስ ብሎናል በአጠቃላይ።
ቀጣዩ ስፖርታዊ መረጃችን ደግሞ ሆን ብለው የቤጂንግ ግማሽ ማራቶን ቻይናዊ ሯጭ እንዲያሸንፍ ተባብሯል በተባሉ 3 ኢትዮጵያውያንና የኬንያ ሯጮች ላይ ምርመራ እየተደረገ ነው የሚለውና ሌሎች ስፖርታዊ መረጃዎችን ደግሞ ኬኔዲ አባተ ወደ እናንተ ያቀርብላችኋል።
ትናንት እሁድ ሚያዝያ 6 በተካሄደው የቤጂንግ የግማሽ ማራቶን ላይ የተሳተፉ 2 ኬንያውያንና አንድ ኢትዮጵያዊ አትሌት ሆን ብለው ውድድሩን የቻይናው ሄጂያ እንዲያሸንፍ ሲተባበሩ የሚያሳይ ምስል በማህበራዊ መገናኛ ብዙሃን ተለቋል። ይህን ተከትሎ የውድድሩ አዘጋጆች ጉዳዩን በመመርመር ላይ መሆናቸውን በዛሬው ዕለት አስታውቀዋል። ይፋ በሆኑት የቪዲዮ ምስሎች ላይ ኢትዮጵያዊው ደጀኔ ኃይሉ፣ ኬንያውያኑ ሮበርት ከተር እና ዊሊ ምናንጋት እንዲሁም ቻይናዊው ሄ ወደ ውድድሩ ማጠናቀቂያ በጋራ ከተቃረቡ በኋላ 3 አፍሪካውያን ሯጮች ለቻይናዊው ሯጭ የፍጻሜውን መስመር እየጠቆሙ ወደፊት እንዲያልፍ ምልክት ሲሰጡት ይታያል። ቻይናዊው ሄጂያ ወደፊት እንዲያልፍ አድርገው እነርሱ ፍጥነታቸውን ሲቀንሱ መታየቱን አዣንስ ፍራንስ ፕሬስ ዘግቧል። በስተመጨረሻም የ2023 የኤዥያ ጨዋታዎች የማራቶን የወርቅ ሜዳሊያ አሸናፊው ቻይናዊው ሄጂያ ውድድሩን በአንድ ሰከንድ አሸንፏል። 4 አትሌቶች ከ21 ኪሎ ሜትር በላይ ተያይዘው ሲሮጡ እንደነበረም ተዘግቧል። ስማቸው እንዳይጠቀስ የፈለጉ አንድ የቤጂንግ ስፖርት ቢሮ ባልደረባ ጉዳዩን እየመረመርን ነው፣ ስንጨርስ ውጤቱን ለሕዝብ እናሳውቃለን ሲሉ ለኤኤፍፒ ተናግረዋል። በተጨማሪ የውድድሩ አዘጋጆችም ምርመራ መጀመሩን ገልጸዋል። ክስተቱ በቻይና የማህበራዊ ድረገጽ ዌይቦ ላይ ከፍተኛ ትኩረት ያገኘ ሲሆን አንዳንድ ተጠቃሚዎች የተመለከቱትን ድርጊት አሳፋሪ ሲሉ ተችተውታል። የትራክና የጎዳና ውድድሮችን የሚመራው ዓለም አቀፍ አካል ስለ ጉዳዩ ማወቁንና ምርመራ እየተደረገ ባለበት ወቅት ተጨማሪ አስተያየት መስጠት እንደማይችል አስታውቋል። የረጅም ርቀት ሩጫ ከቅርብ ዓመታት ወዲህ በቻይና ተቀባይነቱ እያደገ ሲሆን በዘርፉ የማጭበርበር ተግባራትም መጨመራቸውን ዘገባው አክሎ ገልጿል። ትናንት እሁድ በኔዘርላንድስ ሮተርዳም በተካሄደ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት አሸቴ በከሪ 2:19:30 በሆነ ጊዜ አሸንፋለች። የ2019 የበርሊን ማራቶን አሸናፊዋ አሸቴ ተፎካካሪዎቿን በሰፊ ልዩነት ቀድማ ነው አንደኛ የወጣችው። ውድድሩን ከአሸቴ በ1:27 ዘግይታ ያጠናቀቀችው ኬንያዊቷ ቫዮላ ኪቢዮት ሁለተኛ ስትወጣ፣ የአገሯ ልጅ ሰሊ ቼፒጎ ሶስተኛ ወጣለች። በወንዶች ምድብ አንደኛ የወጣው ኔዘርላንዳዊው አብዲ ናገዬ ነው። ውድድሩን 2:04:45 ያጠናቀቀው አትሌቱ በራሱ የተያዘውን የአገሩን ክብረ ወሰን ማሻሻልም ችሏል። ከአብዲ በ5 ሰከንድ ዘግይቶ የገባው ኢትዮጵያዊው አምደወርቅ ዋለልኝ የአገሩን ልጅ ብርሃኑ ለገሰን በሶስተኝነት አስከትሎ ሁለተኛ ወጥቷል። የትናንቱ የሮተርዳም ማራቶን ከመጀመሩ በፊት የካቲት ወር ላይ ህይወቱን ላጣው የዓለም ክብረ ወሰን ባለቤት ኬልቪን ኪፕቱም የህሊና ጸሎት መደረጉን የዓለም አትሌቲክስ መረጃ ያመለክታል። ኪፕቱም በሮተርዳም ማራቶን ላይ የመሳተፍና ማራቶንን ከ2 ሰዓት በታች በማጠናቀቅ የመጀመሪያው ሰው የመሆንና አዲስ ክብረ ወሰን የማስመዝገብ እቅድ ነበረው። በዣቪ አሎንሶ የሚሰለጥነው ባየር ሌቨርኩሰን በ120 ዓመታት ታሪኩ ለመጀመሪያ ጊዜ የቡንደስሊጋው ሻምፒዮን ሆነ። ባለፉት 11 ዓመታት የቡንደስሊጋው ብቸኛ የበላይ የነበረው ባየር ሙኒክ ዘንድሮ እስከ መጨረሻው እንኳን መፋለም ተስኖታል። ሌቨርኩሰን ትናንት ወርደር ብሬመንን 5-0 በማሸነፍ የዋንጫው ባለቤትነቱን ያረጋገጠው የውድድር ዓመቱ ሊጠናቀቅ 5 ጨዋታዎች እየቀሩት ነው። ሌቨርኩሰን ወርደር ብሬመንን 5-0 ያሸነፈበት የትናንቱ ጨዋታ በደጋፊዎች የሜዳ ወረራ ነው የተጠናቀቀው። የጨዋታው መደበኛ ጊዜ ሊጠናቀቅ 7 ደቂቃዎች ሲቀሩት ሌቨርኩሰን 4ኛው ግብ ሲያስቆጥር ነበር ደስታቸውን መቆጣጠር የተሳናቸው ደጋፊዎች ወደ ሜዳ ይገቡት። ደጋፊዎቹ ሜዳውን ለቀው የመጨረሻው ደቂቃዎች ጨዋታ ደጋፊዎች በለኮሱት ጭስና ወደር በሌለው ጭፈራ ታጅቦ ነበር የቀጠለው። በ90ኛው ደቂቃ ላይ 5ኛው ግብ ሲቆጠር ግን በሺዎች የሚቆጠሩ ደጋፊዎችን ግልብጥ ብለው ወደ ሜዳ ከመግባት ያገዳቸው አልተገኘም። በአግራሞት የተሞሉት ዳኛውም የመጨረሻውን ፊሽካ ነፍተው ጨዋታው በዚያው እንዲጠናቀቅ አድርገዋል። በወርሃ ጥቅምት 2022 ሌቨርኩሰን በወራጅ ቀጠና ውስጥ በነበረበት ወቅት የአሰልጣኝነቱን መንበር የተረከበው አሎንሶ አምና ክለቡን ከመውረድ ታድጎ ዘንድሮ ደግሞ ለሻምፒዮንነት አብቅቶታል። ከ2015-17 በተጫዋችነት ከሚዩኒክ ጋር 3 የቡንደስሊጋ ዋንጫዎችን ያነሳው አሎንሶ ከሚዩኒክ ውጭ ሌላ ቡድን ሻምፒዮን መሆኑ ለቡንደስሊጋው እንዲሁም ለጀርመን እግር ኳስ ጤናማ ነው ብሏል። ታላቅ ደስታ ውስጥ ነን ሲልም አክሏል አሶሺየትድ ፕሬስ እንደዘገበው። ክለቡ በቀጣይነት የዩሮፓ ሊግን ጨምሮ ለ2 ዋንጫዎች ይፋለማል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የጸጥታ ስጋት የሚያጋጥም ከሆነ የፓሪስ ኦሎምፒክ የመክፈቻ ስነ ስርዓት ከሴን ወንዝ ወደ ብሔራዊ ስታዲየም ሊዞር እንደሚችል ለመጀመሪያ ጊዜ ተናግረዋል። ፕሬዝዳንት ማክሮን ዛሬ ሰኞ ሚያዝያ 7 ቀን እንዳሉት የኦሎምፒክ ተሳታፊ ቡድኖች በሴን ወንዝ ላይ በጀልባ ከሚያልፉ ይልቅ ክብረ በዓሉ ከወንዙ ማዶ በሚገኘው ትሮካዴሮ የተባለ ስፍራ ላይ ብቻ ወይም በስታድ ዴ ፍራንስ ሊካሄድ ይችላል። የፓሪስ ኦሎምፒክ አዘጋጆች በስታዲየም ከሚደረገው የተለመደ የመክፈቻ ስነ ስርዓት ለየት በማድረግ በኦሎምፒክ ታሪክ ታይቶ የማይታወቅ ስነ ስርዓት ለማከናወን ነበር ዝግጅታቸው። ነገር ግን ኦሎምፒኩ የሚካሄደው በዩክሬንና በጋዛ ጦርነት ባለበት ወቅት በመሆኑ በመክፈቻ ስነ ስርዓቱ ላይ ቡድኖች ለጥቃት ተጋላጭ ሊሆኑ ይችላሉ ተብሎ ተሰግቷል። ለምሳሌ የድሮን ጥቃት ሊደርስ እንደሚችል የፈረንሳይ ባለስልጣናት ተናግረዋል። አዘጋጆቹ ግን በአውሮፓውያኑ ሐምሌ 26 የሚካሄደው የመክፈቻ ስነ ስርዓት ወደ ሌላ ቦታ ሊዘዋወር ይችላል የሚለውን መቀበል አልፈለጉም። አዣንስ ፍራንስ ፕሬስ እንደዘገበው ማክሮን ከቢኤፍኤም ቲቪ ጋር ባደረጉት ቃለ ምልልስ ይህ የመክፈቻ ስነ ስርዓት በዓለም በአይነቱ የመጀመሪያው ነው፣ ልናሳካው እንችላለን ብለዋል። ነገር ግን ፕላን ቢ እና ፕላን ሲም አሉ ማለታቸው ተጠቅሷል። እስካሁን ድረስ ሁሉም ሀገራት በወንዙ ላይ በሚኖረው ስነ ስርዓት ላይ ለመሳተፍ እቅድ እንዳላቸው ገልጸዋል። በፈረንሳዩ የሞንቴ ካርሎ ማስተርስ የሜዳ ቴኒስ የፍጻሜ ፍልሚያ ስቴፋኖስ ጺጺፓስ ካስፐር ሩድን በማሸነፍ ዋንጫውን አንስቷል። የ25 ዓመቱ ግሪካዊ ስቴፋኖስ ጺጺፓስ የኖርዌዩን ካስፐር ሩድን 6-1 እና 6-4 በማሸነፍ በ4 ዓመታት ውስጥ ለ3ኛ ጊዜ ነው የሞንቴ ካርሎ ማስተርስ ሻምፒዮን የሆነው። ድሉን ተከትሎ በዓለም የደረጃ ሰንጠረዥ 7ኛ ላይ የተቀመጠው ጺጺፓስ ለእኔ በጣም አስቸጋሪ ጊዜ ነበር፣ ወደ ውድድር መድረክ መመለሴና ማሸነፌ በጣም አስደናቂ ነው ሲል መናገሩን የቴኒስ ባለሙያዎች ማህበር መረጃ ያመለክታል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮቻችንና ተመልካቾቻችን የአሜሪካ ድምጽ የምሽቱ ዝግጅታችን ምን እንደዚህ ነበርው? አብራችሁን ስለነበራችሁ በጣም እናመሰግናለን። አስማማየ ነው ምሽቱን ያስተናገድኳችሁ ከእናንተ ጋር ቆይታ አደረኩኝ። ከስቱዲዮ ቅንብሩ ደግሞ መምራት ኤልያስ አስማራ ብሮን ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በማህበራዊ ድረገጾቻችን በተከታተልም ትችላላችሁ። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።